የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ መስከረም 26 2013 ዓመተ ምህረት ዝግጅታችን ጀመረ። በፕሮፌሰር መስፍን ወልደ ማርያም ስም ዓመታዊ ሽልማት ይዘጋጃል። ማዕከልና አደባባይ እንዲሰየም ተጠይቋል።
ፕሮፌሰር መስፍን ወልደ ማርያም ከወጣትነት እድሜያቸው ጀምሮ ለበርካታ ዓመታት በማስተማር እና በምርምር ሥራ ለአዲስ አበባ ዩኒቨርሲቲ ከፍተኛ አገልግሎት የሰጡ ታላቅ ስብዕና የተላበሱ ምሁር ነበሩ።
የኢሰመጉ ቦርድ አባላት ህልፈታቸውን በሰማበት ቅጽበት በመሰብሰብ አባታችን ሁሌም የሚታወሱበት ነገር ላይ በመምከር ውሳኔ አሳልፏል። በውሳኔውም አንደኛ፣ በየዓመቱ የሚዘጋጅ ፕሮፌሰር መስፍን ሽልማት ለሰብአዊ ታጋዮች የሚበረከት ሽልማት እንዲዘጋጅ ወስኗል።
የአዲስ አበባ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ጣሰው ወልደሃና ቀጥሎም አቶ አማሃ መኮንን የኢትዮጵያ ሰብአዊ መብቶች ጉባኤ አመራር ኮሚቴ ሊቀመንበር ከተናገሩት የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባውን ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን እናሰማችሁ አዳነች ፍስሐዬ ነኝ። በኮቪድ-19 ተይዘው ለ72 ሰዓታት ያህል ሆስፒታል ገብቶ የታከሙት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ማታ ወደ ዋይት ሀውስ ቤተ መንግስት ተመልሰዋል። አሜሪካውያን ቫይረሱን እንዳይፈሩ አሳስበዋል። ወደ ዋይት ሀውስ እንደተመለሱ ብርታታቸውን ለማሳየት ሲሉ ረጅም ደረጃዎችን ወጥተዋል። ትሩማን ሰገነት ላይ ቆመው የአፍና የአፍንጫ ጭንብላቸውን አውጥተው ላደረሳቸው ኦፊሴላዊ ሄሊኮፕተር ሰላምታ ከሰጡ በኋላ ጭንብሉን መልሰው ሳያደርጉ ወደ ቤተ መንግስቱ ገብተዋል። በሩ ላይ ይጠብቋቸው ከነበሩት ሰዎች ጋር ተቀላቀሉ ማለት ነው። ወደ ኋላ ፕሬዚዳንቱ በትዊተር ባስተላለፉት የተቀረጸ መልእክት ኮቪድ-19ን አትፍሩት፣ ኑሯቸውን እንዲቆጣጠር አትፍቀዱ ብለዋል። አሃዞች እንደሚያመለክቱት በፕሬዚዳንታዊ ውድድር ዲሞክራቱ ጆ ባይደን እየቀደሙ ናቸው። ከአስር ቀናት በኋላ እንዲካሄድ በታቀደው ሁለተኛ ክፍል ክርክር ፕሬዚደንት ትራምፕ እንደሚሳተፉ የምርጫ ዘመቻቸው አስተባባሪዎች ተናግረዋል። ወደ ኋላ ሰፋ ያለ ዘገባ ይቀርብበታል። የሶማሊያው ፕሬዚደንት መሐመድ አብዱላሂ መሐመድ በኤርትራ ያደረጉትን የሁለት ቀናት የሥራ ጉብኝት አጠናቀው ትናንት ሰኞ ወደ ሀገራቸው ተመልሷል። ፕሬዚዳንቱ በኤርትራ ቆይታቸው ስለ ሀገሮቻቸውና ስለ ቀጠናው ጉዳይ መምከራቸው ተዘግቧል። አስቀድሞ የተፈረሙ ስምምነቶችን ስለማጠናከርም መግባባት ላይ መድረሳቸው ተገልጿል። ብርሃን በርሀ ዝርዝር አለው።
ፕሬዚደንት ሶማሊያ መሐመድ አብዱላሂ መሐመድ በኤርትራ ቆይታቸው በሶማሊያና በኤርትራ የሁለትዮሽ ግንኙነትና በቀጠናው ጉዳዮች ላይ ከፕሬዚደንት ኢሳያስ አፈወርቂ ጋር መምከራቸውን የኤርትራ ዜና አገልግሎት ዘግበዋል። መሪዎቹ በሶማሊያና ኤርትራ መካከል የተጀመረውን ትብብር ለማጠናከር እንዲሁም ሀያልና ነጻ ልዑላዊት ሶማሊያን ለመገንባት በሚያስችሉ የሁለትዮሽ ጉዳዮች ላይ ባደረጉት ሰፊ ውይይት በመስከረም 2011 በደረሱ ስምምነት መሰረት የተጀመረውን የሁለትዮሽ ትብብርን ለማጠናከርና ወደ ላቀ ደረጃ ለማድረስ መግባባት ላይ ደርሰዋል። ከዚህ በተጨማሪ መሪዎቹ በኤርትራና ሶማሊያ የሁለትዮሽ ስምምነት እንዲሁም በኤርትራ ኢትዮጵያና ሶማሊያ የሶስትዮሽ ስምምነት መሰረት ለቀጠናው ውህደት የጀመሩትን ጥረት በይበልጥ ለመቀጠልና ለማጠናከር ስምምነት ላይ መድረሳቸውም ተገልጸዋል። ፕሬዚደንት ሶማሊያ መሐመድ አብዱላሂ መሐመድ በደቡብና በሰሜናዊ ቀይ ባህር ሪጅኖች የሚገኙ የልማት ቦታዎችንም መጎብኘታቸው ታውቋል። በአውሮፓዊ ህብረት የሶማሊያ አምባሳደር አሊ ሳይድ ፊቅና የውጭ ፖሊሲ አማካሪ ቢላል መሐመድ ዑስማን ከፕሬዚደንት መሐመድ አብዱላሂ ጋር ወደ አስመራ ተጉዘው እንደነበረም መረጃው አመልክቷል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ቶባ በተባለችው የሴኔጋል ከተማ ዛሬ የተካሄደው የሙስሊሞች በዓል ኮሮና ቫይረስ የሚስፋፋበት ቀን እንደማይሆን ባለስልጣኖች ተስፋ እንደሚያደርጉ ታውቋል። ግራንድ ማጋል የተባለውን የሙስሊሞች በዓል ለማክበር በአስር ሺዎች የሚቆጠሩ ምዕመናን ተሰባስበው ውለዋል። መውሊድ ወንድማማችነትን የመሰረቱት በሀገሪቱ ከፍተኛ ተደማጭነት ያላቸውን ሃይማኖታዊ መሪን ለማክበር ነው በዓሉ የተደረገው። በዛሬው በዓል በኮቪድ-19 ምክንያት የበፊቱን አይነት ብዛት ያላቸው ሰዎች ባይሳተፉም የምዕራብ አፍሪካዊቱ ሀገር ባለስልጣኖች ቫይረሱ የሚስፋፋበት ዕለት እንዳይሆን መስጋታቸው አልቀረም። ሴኔጋል የኮሮና ቫይረስ እንደገባባቸው ለማስታወቅ ከመጀመሪያዎቹ የአፍሪካ ሀገሮች መካከል ስትሆን የወረርሽኙ መዛመት እንዲቀንስ ለማድረግ መቻሏ ተገልጿል። የመንቀሳቀስ ገደብ በማድረጓና አብዛኞቹ ሰዎች የአፍና የአፍንጫ መሸፈኛ ጭንብል የማድረግ ግዴታን በማክበራቸው ነው ተብሏል። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ትላንት ባስታወቀው መሰረት የኮቪድ-19 ቫይረስ አየር ላይ ለሰዓታት ያህል በመቆየት ሊዛመት እንደሚችል ገልጿል። ማዕከሉ ትላንት ይህን መመሪያ ያወጣው ከሳምንታት በፊት አውጥቶት የነበረውን ተመሳሳይ መመሪያ ካስቀረ በኋላ ነው። ሲዲሲ የትላንቱን መመሪያ ባወጣበት ወቅት ቫይረሱ ያለባቸው ሰዎች ብዙም የአየር ዝውውር በሌለበት ክፍል ውስጥ ሲሆኑ ከስድስት ጫማ በራቁ ሰዎችም ላይ ቢሆን ቫይረሱን ሊያስተላልፉ እንደሚችሉ ማስረጃ መገኘቱን አስታውቋል። ኮቪድ-19 በዋነኛነት ሊዛመት የሚችለው በአየር በኩል ሊሆን እንደሚችል የአሜሪካ የሳይንስ ጠቢባን የጻፉት ግልጽ ደብዳቤ ትናንት ሳይንስ በተባለው የሕክምና መጽሔት ላይ ወጥቷል። በዓለም ደረጃ ያለውን የኮቪድ-19 ሁኔታ ስንመለከት ደግሞ የዓለም የጤና ድርጅት ባስታወቀው መሰረት በዓለም ዙሪያ ካሉት እያንዳንዳቸው 10 ሰዎች መካከል አንድ ሰው በኮሮና ቫይረስ ሳይያዝ አልቀረም። በዚህ ግምት መሰረት ከ760 ሚሊዮን በላይ ይደርሳል ማለት ነው። በአሁኑ ወቅት በዓለም ደረጃ በኮሮና ቫይረስ መያዛቸው ተረጋገጠ ከሚባለው አሃዝ ከ20 ጊዜ በላይ የበዛ ነው። ከመላው የዓለም ሕዝብ 90% ለቫይረሱ የተጋለጠ መሆኑን የዓለም የጤና ድርጅት ግምት ያመለክታል። ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ማዕከል ትላንት ባስታወቀው መሰረት በዓለም ደረጃ በቫይረሱ የተያዙ ሰዎች ብዛት ከ35 ሚሊዮን በላይ ደርሷል። የሞቱት ደግሞ 1 ሚሊዮን መሆናቸውን ማዕከሉ ገልጿል። በርካታ የአውሮፓ ሀገሮች በቫይረሱ የሚያዙ ሰዎች ቁጥር እየበዛ መሄዱን አስታውቀዋል። ጀርመን ትላንት ባስታወቀችው መሰረት ከ300,000 በላይ የቫይረሱ በሽተኞች አሏት። ብሪታንያ 500,000፣ ስፓኝ ደግሞ ከ800,000 በላይ በቫይረሱ የተያዙ ሰዎች እንዳሉባቸው ጠቁመዋል። ወደ ዩናይትድ ስቴትስ ስናመራ ደግሞ 2/3 የሚሆኑት የሀገሪቱ ክፍላተ ግዛት ባለፈው ሳምንት በቫይረሱ የሚያዙ ሰዎች ቁጥር እንደጨመረባቸው ገልጸዋል። የጆንስ ሆፕኪንስ አሃዝ ባመለከተው መሰረት ዩናይትድ ስቴትስ ከ7.4 ሚሊዮን በላይ የቫይረሱ በሽተኞችን አስመዝግባለች። ለህልፈት የተዳረጉት ደግሞ ወደ 210,000 እንደሚጠጉ ታውቋል። ህንድ በ24 ሰዓታት ውስጥ 74,000 የተረጋገጠ የቫይረሱ በሽተኞች ማግኘቷን ትላንት አስታውቃለች። 100,000 ሰዎች እንደሞቱባት ባለፈው ቅዳሜ ተናግራለች። ህንድ ውስጥ በአጠቃላይ 6.6 ሚሊዮን የቫይረሱ በሽተኞች እንዳሉ የጆንስ ሆፕኪንስ አሃዝ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አርሜኒያንና አዘርባይጃንን በሚያጨቃጭቀው ናጎርና ካራባክ ምክንያት በከፈቱት ግጭት ሲቪሉን ህዝብ ኢላማ በማድረግ እርስ በራሳቸው እየተካሰሱ ነው። በአዲስ መልክ ያገረሸው ግጭት ሁለተኛ ሳምንቱን በያዘበት በአሁኑ ወቅት ከሞስኮ እስከ ፓሪስ ያሉት ዲፕሎማቶች ሁለቱም ሀገሮች ተኩስ እንዲያቆሙ ለማሳመን እየተሯሯጡ መሆናቸው ታውቋል። ዩናይትድ ስቴትስም ጭምር ውጊያው እንዲቆም ጥሪ ብታደርግም ሚሳይሎች እና ሮኬቶች እየዘነቡ መሆናቸው ተዘግቧል። ናጎርና ካራባህ በአዘርባይጃን ድንበሮች ውስጥ ቢገኝም የዲፋክቶ ወይም ዓለም አቀፍ እውቅና ያላገኘ የውስጥ ነጻነት አለው። አብዛኞቹ ነዋሪዎች ደግሞ አርሜኒያውያን ናቸው። እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት ወዲህ ይህን ያክል ከባድ ውጊያ ተካሂዶበት እንደማያውቅ ተገልጿል። በዛን ወቅት በአብዛኛው በሩሲያ አሸምጋይነት ተኩስ ከመቆሙ በፊት 30,000 የሚሆኑ ሰዎች አልቀዋል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የቻይናን ብዝበዛ፣ ሙስናና የማስፈራራት ተግባር ያሉትን አውግዘዋል። ፖምፔዮ ውግዘቱን ዛሬ ያሰሙት በእስያ ሀገሮች መሪዎች የከፍተኛ ደረጃ መድረክ በተገኙበት ወቅት ነው። ዋሽንግተን በእነዚህ ሀገሮች እየሰረጸ የሄደውን የቻይና ተጽዕኖን የመገዳደር ዓላማ እንዳላት ታውቋል። ቶኪዮ በተካሄደው ስብሰባ የተሳተፉት ዩናይትድ ስቴትስ፣ ጃፓን፣ ህንድና አውስትራሊያ ሲሆኑ ቻይና ስለ ኮሮና ቫይረስ ግልጽነት አላሳየችም፣ በጎረቤቶቿ ሀገሮች ላይ የምታንጸባርቀው የሀያልነት መንፈስም እየጨመረ ሄዷል የሚል ቅሬታ እንደሚሰማ ተገልጿል። አድማጮች የምሽት ዜናችን እዚህ ላይ አበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 26 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ባለፉት 30 እና 40 ዓመታት ውስጥ ኢትዮጵያ ከዝሆኖቿ 90 ከመቶ ሆናታለች።
Right now there's an estimated about 1900 elephants remaining.
ኢትዮጵያ ውስጥ በአሁኑ ሰዓት የቀሩት 1900 ዝሆኖች ብቻ ናቸው። ለዝሆን ጥርስ ተብሎ የሚደረገው ህገ ወጥ አደን በየአካባቢዎቹ ያለው የህዝብ ቁጥር በፍጥነት ማደግ ጋር ተያይዞ የሚታየው የአካባቢ መራቆት እንዲሁም የግል መሬት ይዞታ መስፋፋት እንደቀጠለ ነው።
ኢትዮጵያስ ኤሌፋንት ክራይሲስ የኢትዮጵያ የዝሆን ቀውስ የተሰኘ ጥናታዊ ፊልም ዋና አዘጋጅና ዳይሬክተር አሜሪካዊውን ጋዜጠኛና ፊልም ሰሪ አንቷን ሊንድሌን አነጋግረናል። በዚህ ምሽት ሰሙታላችሁ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለሰብአዊ መብቶች ተሟጋቾችና ታጋዮች በየዓመቱ የሚሰጥ ሽልማት በፕሮፌሰር መስፍን ወልደ ማርያም ስም እንደሚያዘጋጅ የኢትዮጵያ ሰብአዊ መብቶች ጉባኤ አስታወቀ። በአዲስ አበባ ዩኒቨርሲቲ አንድ ማዕከል በስማቸው እንዲሰየም አዲስ አበባ ውስጥም በስማቸው አደባባይ እንዲሰየም ተጠይቋል። መለስካቸው አማሃ ዘገባውን ይዟል።
ዛሬ ከጠዋቱ ለስፋት ጀምሮ በአዲስ አበባ ዩኒቨርሲቲ 6 ኪሎ በዋናው ግቢ የሚገኘው ልደታ አዳራሽ እስከዛሬ አስተናግዶት የማያውቅ አዲስ ትዕይንት ሲከናወንበት አርፍዷል። መስከረም 19 ቀን 2013 ዓ.ም ያረፉት ዝነኛው ምሁርና የሰብአዊ መብቶች ተሟጋች የፕሮፌሰር መስፍን ወልደ ማርያም የመጨረሻ የስንብት መርሃ ግብር በዚህ ሰፊ አዳራሽ መካሄዱ ለዩኒቨርሲቲው ኩራትም ክብር መሆኑን የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ጣሰው ወላና ገልጸው ካከናወናቸው ጥቂቶቹ ያሏቸውን ስራዎች አስታውሰዋል።
ፕሮፌሰር መስፍን ወልደ ማርያም ከወጣትነት እድሜያቸው ጀምሮ ለበርካታ ዓመታት በማስተማር እና በምርምር ስራ ለአዲስ አበባ ዩኒቨርሲቲ ከፍተኛ አገልግሎት የሰጡ ታላቅ ስብዕና የተላበሱ ምሁር ነበሩ። አዲስ አበባ ዩኒቨርሲቲ ከሚኮራባቸው ቀዳሚ ምሁራን መካከል አንዱና ምንጊዜም ከምናስታውሳቸው ታላቅ ኢትዮጵያዊ ተመራማሪ አስተማሪና ባለሙያ ነበሩ። በዓለም ዙሪያ የሚገኙ እርሳቸው ያስተማሯቸው በርካታ ተማሪዎችና ያፈሯቸው ባለሙያዎች ሁልጊዜ እንዲታወሱ የሚያደርጓቸው ለኢትዮጵያ ያበረከቷቸው የሰሯቸው ሕያው ውጤቶች ናቸው። ፕሮፌሰር መስፍን ወልደ ማርያም ለአዲስ አበባ ዩኒቨርሲቲ ካበረከቷቸው ከፍተኛ ስራዎች ውስጥ የጻፏቸው በተለይ ለኢትዮጵያ መልክዓ ምድራዊ ማህበራዊና ኢኮኖሚያዊ ይዘት ያላቸው መጽሐፎች አርቲክሎች የሚጠቀሱ ሲሆን አስተማሪያና በማጣቀሻ መጽሐፍትነት አገልግሎት ሲሰጡ የቆዩ ናቸው። ለምሳሌ ኢንትሮዳክተሪ ጂኦግራፊ ኦፍ ኢትዮጵያ እና ዘ አትላስ ኦፍ ኢትዮጵያ የሚል የጻፏቸው መጽሐፍት በማስተማሪያነት መጽሐፍት ለረጅም ዓመታት ሲያገለግሉ የቆዩ የሥራቸው ውጤት ሲሆን ብዙዎቹ እነዚህ ለጂኦግራፊ ኮርሶች የወሰዱ ተማሪዎች በምንም ቢሆን አይረሷቸው።
ፕሮፌሰር መስፍን ከመደበኛው የማስተማሩ ዓለም ከወጡ በኋላ ሙሉ ትኩረታቸውን የሰጡት በኢትዮጵያ የሚታየውን ኢፍትሐዊነትና የሰብአዊ መብቶችን ጥሰት በመታገል ነበረም። ለዚህ ዋና መሳሪያ አድርገው ለዓመታት ያነጹት የኢትዮጵያ ሰብአዊ መብቶች ጉባኤ መሆኑን በንግግራቸው ያስታወሱት በአሁኑ ጊዜ የድርጅቱ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አማ መኮንን ነበሩ። አቶ አማ በዚህ የሽኝት መርሃ ግብር ባደረጉት ንግግር ለአባላትና ለሌሎች ኢትዮጵያውያን ካደረጉት ጥሪ በተጨማሪ ለመስራቹ አባት መታሰቢያነት ይሆን ዘንድ የስራ አስፈጻሚ ወሰነውን ይፋ አድርገዋል።
የሰመጉ ቦርድ አባላት ህልፈታቸውን በሰማበት ቅጽበት በመሰብሰብ አባታችን ሁሌም የሚታወሱበት ነገር ላይ በመምከር ውሳኔ አሳልፏል። በውሳኔው አንደኛ በየአመቱ የሚዘጋጅ ፕሮፌሰር መስፍን ሽልማት አዋርድ ለሰባዊ ታጋዮች የሚበረከት ሽልማት እንዲዘጋጅ ወስኗል። ሁለተኛ ኢሰመጉ ያለውን የኢትዮጵያ ሰባዊዎች ጉባኤ ያለውን ዋና ቤተ መጻሕፍት በእርሳቸው ስም ለመሰየም ወስኗል።
ከኢሰመጉ መስራች አባላት መካከል አንዱ አቶ ወደ መንግስት ለምሳሌ በበኩላቸው ያደረጉት ንግግር ፕሮፌሰር መስፍን ለሀገር ካበረከቱት ከፍተኛ አገልግሎት አኳያ ይሄ ነው የሚባል እውቅና እንዳልተሰጣቸው በማስታወስ እምር ወይንም ምልክት ለሆንበት ለዩኒቨርሲቲውና ለመንግስት ጥያቄዎች አቅርበዋል።
ለአዲስ አበባ ዩኒቨርሲቲ አይከል ለሆኑ ሰው፣ በተለይ ለጂኦግራፊ ዲፓርትመንት አባት ለሆኑ ሰው ይሄ የእሳቸውን የሚገልጽ እንዲሁ ዛሬ ብቻ ተሰብስበን ተነጋግረን እንዲህ ነበሩ ብለን ማለፍ ስለማይገባ አንድ በእሳቸው ስም አንድ ማዕከል እንዲሰየም እንጠይቃለን። ሁለተኛ ፕሮፌሰር መስፍን ወልደ ማርያም ተወልደውም ያደጉት የተማሩትም ያስተማሩትም አዲስ አበባ ነው። በዚህም ማግባብ በተወለዱበት ባደጉበት ባስተማሩበት ከተማ በስማቸው አደባባይ እንዲሰየምላቸው እንጠይቃለን። ሶስተኛ ፕሮፌሰር መስፍን ወልደ ማርያም አሁን እንደተነገረው ብዙ መጻሕፍትን ያበረከቱ እንቁ ኢትዮጵያዊ ናቸው። የታተሙም ያልታተሙም ስራዎች አሏቸው። ስለዚህ የእሳቸው ምኞት ሁሌም ትውልዱ ኢትዮጵያዊ እንዲሆን፣ ኢትዮጵያን እንዲያውቅ፣ ያንን ደግሞ ለሚቀጥለው እንዲያስተላልፍ ነው። በዚህም አግባብ የእሳቸው ስራዎች ሀያው ስለሆኑ ይህንን የምናሳርፍበት አንድ ማዕከል እንዲቋቋም መንግስትንም ተቋሞችም በዚህ አግባብ እገዛ እንድታደርጉ እንጠይቃለን። ሁለተኛ ነገር ፕሮፌሰር መስፍን ወልደ ማርያም ብዙዎቹ የሚኖርባትን ቤት ያውቃሉ ይመስለኛል፣ ይጸጸታሉ። እዚች እንደው ጎጆ ቤት እንዲህን የመሰሉ እንቁ ምሁር ተቀምጠው በሚል የብዙ ሰው ጸጸት አለ። ፕሮፌሰር መስፍን ወልደ ማርያም ያችን ቤት ከአዲስ አበባ ዩኒቨርሲቲ ከተለዩበት ጊዜ ጀምሮ መኖሪያ ቢሮ፣ ለእኔ የስብሰባ አዳራሽ፣ ብዙዎችን የቀረጹበት፣ ብዙዎችን ያስተማሩበት፣ ለብዙ ወጣቶች አርአያ እንዲሆኑ ተተኪ ያፈሩበት ቤት ስለሆነ ለእኔ ጎጆ አይደለም፣ አዳራሽ ነው። ለምን ያቺ ቤት የሰራችው ሕያው ምስክር ነው። ወጣቶች ራሳችሁ በዚሁ አግባብ ምስክርነቱን የምታረጋግጡት ነው። ስለዚህ እዚያ ቤት ውስጥ ብዙ የታተሙም ያልታተሙም ስራዎች ስላሉ ከማዕከሉ ጋር ይቺ የሚኖሩባት ቤት በመታሰቢያነት መንግስት እንድትቀመጥ እንዲፈቅድ በዚህ አጋጣሚ አደራ ለማለት እፈልጋለሁ። አመሰግናለሁ።
በዚህ የሽኝት መርሃ ግብር ንግግር እንዲያደርጉ ዕድል ከተሰጣቸው መካከል የቅርብ ወዳጃቸው ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ እንዳሉት ከሆነ የዛሬው ተሸኚ ፕሮፌሰር መስፍን ወልደ ማርያም ሀገሪቱ ከፈራቻቸው ብዙ ምሁራን አንዱ ናቸው። ይሁንና እንዲህ ባለ ክብር የተሰኙ ምሁር እሳቸው ብቻ መሆናቸውን አስታውሰው እንደ ምሁርም እሳቸውን ከሌሎች ምን እንደሚለያቸው አስረድተዋል።
ወዳጅ መስፍን ከሀገሩ ከኢትዮጵያ ጋር በጣም የተወሳሰበ ግንኙነት ነበረው። ሀገሩን ክፉኛ ይወዳል፣ ግን የዚያን ያክል ደግሞ በሀገሩ ላይ የሚያውቅት የለሽ ድህነት፣ ፍትህ ማጣት፣ የዜጎች ነጻነት ማጣትና በፍርሃት ቆፈን ተይዞ መኖር ሁሌም ያሟል። እንዲህ አይነት በሀገር ፍቅር በአንድ በኩልና በሀገር ዘርፈ ብዙ ውድቀት በሌላ በኩል ምክንያት ነፍሳቸው የምትዋዥቅባቸው ብዙ ኢትዮጵያውያን እንዳሉ እናውቃለን። ብዙዎቹ እነዚህ የውስጥ ግጭቶች በየቤታቸው ወይም ከጥቂት ጓደኞቻቸው ጋር ይነጋገሩበት እንደሆነ እንጂ በግላጭና በአደባባይ ከማኅበረሰቡ ጋር ለመነጋገር ይፈራል። ይህንን እውነታ ለመቀየር ምንም ነገር ሳያደርጉ ጥሩ ኑሮ ኖረው ይሞታሉ። እዚህ ላይ ጋሽ መስፍን በግልጽ ከሌሎች እንደሱ ምሁራን ከሚባሉት የሚለየው ለእሱ ሀገርን የሚያክል ትልቅ ጉዳይ የሚመለከት ነገር በሀገርና በሕዝብ ሀብት የተማሩ ምሁራን ዝም ብሎ በየጓዳውና በየማኅበሩ ለመብላት ሲገናኙ የሚያወሩትና የሚያሙት ነገር ሳይሆን የተበላሸውን ለማስተካከል በግላጭ ከሚመለከተው አካል ጋር የመንግሥት ሥልጣንን ከያዙ አካል ጭምር በአደባባይ የመናገር የሞራል ድፍረቱ ሊኖራቸው ይገባል የሚል ጽኑ እምነት ስለነበረው ይህን እምነቱን ደግሞ በተግባር ለማሳየት መቻሉ ነው እሱን በተለየ ሁኔታ እንድናየውና እንድናከብረው የሚያደርግ ነው። ጋሽ መስፍን በዘመኑ የነበሩት የትምህርት ኩዮች ብቻ ሳይሆን ከእሱ ምድር በብዛት እንደሚያንሱት ቀጣይ ትውልዶች ይህንን የሞራል ዕዳ እንዲሸከሙ ስለሚያስገድዳቸው ነው። በተለይ በእድሜ የሚጠጉትና እነሱ በተለያየ ቁሳዊ ሕይወት ግፊት ምክንያት የሀገሪቱን መከራ ከዳር ቆመው ለሚያዩት ሁሉም የእሱ ግልጽነትና ድፍረት የሚጎረብጣቸው።
የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታደሰ ጫፎና ሚኒስትሮች እንዲሁም ወዳጅ ዘመዶች በተገኙበት የፕሮፌሰር መስፍን ወልደማርያም አስከሬን በቅድስት ሥላሴ ካቴድራል አርፏል። የእሳቸው ፍላጎት ምን እንደነበረ በካድ የታወቀው ግን በቅርብ ወዳጃቸው በፕሮፌሰር ብርሃኑ ነጋ ንግግር ነበረ።
ስሞት አታልቅሱ፣ ስሞት አትቅበሉኝ፣ ይልቁንስ አስከሬኔን አቃጥላችሁ አመዴን አዋሽ ላይ በትኑት ብለሃል። በሕይወቴ ያልገዛሁትን መሬት ለሞቴ እንዲኖረኝ አልፈልግም ብለሃል። ይህ ፍላጎትህ በሞትህ መሳካቱን አላውቅም፣ በሕይወቱ ግን የምትፈልገውንና የምታምንበትን ኖረሃል። ይህን ስንታችን ደረታችንን ነፍተን እንለዋለን። መልካም ረፍት ጋሽ መስፍን አንረሳህም።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ መለስካቸውን። የትንታኔው መጽሔት ይቀጥላል። አንድ ፓርቲ ከምክር ቤት አባልነት ሊያስቀረኝ አይችልም። ይህንን ያሉት የህወሓትን ውሳኔ ባለመቀበል በትናንትናው የፓርላማ ስብሰባ ላይ የተገኙት ከየካ ክፍለ ከተማ ምርጫ ጣቢያ 16 ህወሓት ኢህአደግን ወክለው የተወዳደሩትና ላለፉት 5 ዓመታት በፓርላማ አባልነት የቆዩት የህወሓት አባል ያየሽ ተስፋሁኔ ናቸው። የመረጠኝ ህዝብ ነው ብለዋል እንደራሴ ያየሽ ለአሜሪካ ድምፅ በሰጡት ቃል። ጽንፍ ይዞ መሄድ የምመርጠው ነገር አይደለም። እስክንድር ፍሬው ነው ያነጋገራቸው። እንደራሴ ያየሽ ውሳኔያቸውን በማብራራት ይጀምራሉ።
መገኘት የወሰንኩት መገኘት ስላለብኝ ነው። እኔ ማምነው የህዝብ ውክልና ይዤ ስለገባው የህዝቡን ድምፅ ነው ማክበር ያለብኝ፣ ቅድሚያ መስጠት ያለብኝ ብዬ ስለማምን አንድ ፓርቲ ተነስቶ አትግኙ ስላለ ከምክር ቤት አባልነቴን ሊያስቀረኝ የማይችለው ማንዴቱም የፓርቲው አይደለም። ተመራጭ እኔ ሆኜ እስከገባው ድረስ የመረጠኝ ህዝብ ነው ለእኔ የወከለኝና ያነሳኝም ሊያስቀጥለኝም የሚችል ያ ህዝብ ነው ብዬ ስለማምን መርሁሚያ ስለሆነ በዛ መር ለመግባት ወሰንኩት።
እንግዲህ አንዱ የተፈጠረው ልዩነት በህወሓትና በፌዴራል መንግስቱ ወይም በፓርላማው ወይም በፌዴሬሽን ምክር ቤት ወይም በምርጫ ቦርድ መካከል አሁን ያለው መንግስት የስልጣን ዘመን መራዘም የለበትም፣ ምርጫው በተያዘለት ጊዜ ሰሌዳ መካሄድ አለበት በሚል ከህወሓት ወገን የሚነሳው ተቃውሞ፣ በፌዴራል መንግስቱ አካላት ደግሞ ምክር ቤቶቹን ጨምሮ ህጋዊ መስመሩን ተከትሎ ነው ይህ የስልጣን ጊዜ የተራዘመው በኮሮና ቫይረስ ምክንያት፣ ስለዚህ በህጋዊ መስመር ነው እየሄድን ያለ ነው የሚል ነው። እነዚህ ናቸው ልዩነቶቹ። እና እርስዎ ከዚህ አንጻር ያለውት አረዳድ እንዴት ነው?
የኔ አረዳድ ምንድን ነው? አሁንም አንተ በሁለተኛው ሀሳብ እንደገለጽከው የምርጫ ዘመኑ በአምስት አመት እንደሚያበቃ አውቃለሁ ነው የሚለው። ሆኖም ግን የህገ መንግስታችን ትርጓሜ በሀገር ላይ ከፍተኛ ችግር ሲያጋጥም በተባለ በየአምስት አመቱ ምርጫ ማካሄድ ባይቻል ምን መሆን አለበት የሚል ሙሉ የሆነ ሀሳብ የተገለጸበት ሁኔታ የለም። ሁላችን እንደምናውቀው ይህንን ወረርሽኝ በሽታ በሀገራችን ፍርሃትና ስጋት ሲፈጥር ደግሞ ግለሰቦች የፈጠሩት አይደለም፣ ወይ መንግስት የፈጠረው ወይ የእኛ ተመራጭ ከዚህ ለመራ ብዝነን የፈጠር ነው አይደለም። በሚታወቀው በዓለም ላይ ተከሰተ በሀገራችንም ችግርና ስጋት የፈጠረበት ሁኔታ የነበረው። ስለዚህ የምርጫ ቦርዱ ይህን መሰረት በማድረግ ከአቅሙ በላይ ስለሆነበት ምርጫው ማካሄድ እንደማይችል ለተወካዮች ምክር ቤት ሀሳቡን አቅርቦ እኛ ተወካዮች ምክር ቤት ደግሞ ሀሳቡ ተወያይተን ነገሩ ልክ መሆኑ ውሳኔ ያሳልፈናል። ግን ማራዘም የሚቻለው በተለያየ አማራጮች ቀርቦ ይህንን አማራጮች እንዲያዩት ለፌዴሬሽን ምክር ቤት ተሰጥቷቸው ኃላፊነት ምክንያቱም እነሱ ናቸው የህገ መንግስት ርጓሜን በተመለከት የሚመለከታቸው ኃላፊነት የተሰጣቸው በህገ መንግስቱ መሰረት። ያ ሆኖ የፌዴሬሽን ምክር ቤትም የህገ መንግስት አጣሪ ጉባኤ መሰረት በማድረግ በህገ መንግስቱ በተቀመጠበት አግባብ የህግ ባለሙያዎች በደንብ አይተውት መርምረውት የሚመለከታቸው አካላት ከጤና አንጻር፣ ከምርጫ ቦርድ ስራ እንቅስቃሴ አንጻር፣ በሀገራችን በነበረው ችግርና ስጋት አንጻር ሳይቶ ምርጫው እንዲራዘም ተወስኗል ማለት ነው። ስለዚህ እኛ የተወካዮች ምክር ቤት ያለ ነው በህገ መንግስቱ መሰረት ነው። ስለዚህ ህገ መንግስትን ማክበር አለብን። ህገ መንግስት በተሰጠው መርህ አግባብ መሰረት ምርጫ እንዲራዘም ሆኗል ማለት ነው። ሁላችን ላየ ነው። ስለዚህ ህጋዊ አካሄድ ነው ብዬ ነው ማምነው። ስለዚህ ይህንን ሀሳብ ነው እኔ የምደግፈው። ይህን ሀሳብ ተከትዬ ነው አሁን ተወካዮች ምክር ቤት ላይ እንድገኝ የቻልኩት።
በሁለቱ ምክር ቤቶች የጋራ የመክፈቻ ስነ ስርዓት ላይ ወይ ደግሞ በስድስተኛው አመት የስልጣን ዘመን መጀመሪያ ስነ ስርዓት ላይ መገኘትዎት ከታወቀ በኋላ ከትናንት ጀምሮ ያሉ አስተያየቶች ምን ይመስላሉ? ከፓርቲዎች አመራሮች ሰምተዋል ለምሳሌ ወይም ከሚወክሉት ህዝብ ሊሆን ይችላል ከመረጠው ህዝብ ምን አስተያየቶች አገኙ?
ፍራይን ነው የሰራው ብዬ ነው ማምነው። መግባቴ መስራት ያለብኝ መወጣት ያለብኝ ኃላፊነት ነው ብዬ ነው የገባሁትም በዛ ነው የምረዳው። ግን የህዝቡ ምላሽ ግን ያልጠበቁት ነው። በጣም ከፍተኛ አድናቆትና ትክክል መሆን ያለበት ለህሊናዬ ተገዢ መሆኔን መበረታታት እንዳለብኝ ከጎኔ እንደሆነ በርካታ ወጣቶችም አዳልት የሆኑ ሰዎችም በማህበራዊ ሚዲያ ጥሩ የሆነ ድጋፍ በአብዛኛው ማለት ነው ይህ ሲባል ለምን ገባሽ ልክ አይደለም የሚሉ ጽንፍ የሄዱ አስተሳሰቦች የሉም ማለት አይደለም። ይህም ራሱ ሀሳባቸው መግለጻቸው መብታቸው ነው። ግን አብዛኛው የሚያበረታታና ልክ እንደሆነ ድጋፍ የሚሰጥ ምላሽ ነው እያገኘ ያለሁት ማለት ነው።
ወይዘሮ ያየሽ ከፓርቲዎት አመራሮችስ ለምሳሌ አግኝተውዎት ከዚህ ውሳኔዎት በኋላ ትክክል አይደለም በዚህም ማድረግ አልነበረበትም የሚል ሊሆን ይችላል ወይ ሌላ አይነት አስተያየት የተሰጠውት አለ ከህዋት አመራር አካባቢ?
ከነሱ በቀጥታ ከአመራሮች የደረሰ ነገር የለም። ማህበራዊ ሚዲያ ግን የተለያዩ አካላት የሚወግኑ አሉና በእነሱ በኩል የሚሰነዘረው ሀሳቦች ጥሩ አይደሉም። ግን የሚጠበቅ ስለሆነ ለእኔ ምንም ወደኋላ የሚያስብለኝ ነገር አይደለም።
እንግዲህ ስድስተኛው ሀገራዊ ምርጫ የተራዘመው በዚህ አመት እንደሚካሄድ እየተነገረ ነው። የምርጫ ቦርድ ይህንን አስታውቋል። ዝግጅቶችም እየተደረጉ እንዳሉ ይታወቃል። ወይዘሮ ያየሽ ማንን ወክለው ነው የሚወዳደሩት በዚህ ምርጫ? ይቀጥላሉ በህዋት አባልነትና ህዋትን ወክለው በፊት በተወዳደሩበት የምርጫ ወረዳ ነው የሚወዳደሩት?
አይ ህዋትን ወክዬ ወደ ምርጫ ካንዲዴት እቀርባለሁ የሚል ሀሳብ የለኝም።
ለምን?
እንደዛ አይነት ዝንባሌና ፍላጎት የለኝም።
ይሄ እንግዲህ ትናንትና ምክር ቤቱ ስብሰባ ላይ በመገኘቶት ከመጡ አስተያየቶች በመነሳት ነው ወይስ ቀደም ሲል የወሰኑት ውሳኔ ነው?
አይ ቀደም ብዬ የወሰንኩት ውሳኔ ነው።
ለዚህ ውሳኔዎት መነሻ ምንድን ነው?
እኔ እንግዲህ በሀሳብ ክርክርና በጠረጴዛ ዙሪያ ሀሳቦች አንድ ላይ መጥቶ ያሸነፈውና ለህዝቡ የሚጠቅመውን ሀሳብ ይዞ መጓዝን ማደንቅ ሰው ነኝ። ስለዚህ አሁን ያለንበት ሁኔታ ግን ጽንፍ ይዞ መሄድን ብዙ እንዲሆን የምመርጠው ነገር ባለመሆኑ ምክንያት እንደዚህ አይነት ነገሮችን ባይሆኑ አገራችን በጋራ በርካታ ችግሮች አሉብን። የምንሰራ ሰው ይሳሳታል። ችግሮች ግን የምንቀርፈው በጋራ ሆነን ነው እንጂ በሁለት የተለያየ ቦታ ሆነን ችግሮች ሲፈቱና መፍትሄ ሲያገኙ ባለኝ ግንዛቤ መፍትሄ ያመጣል ብዬ ስለማላስብ በእንደዚህ ከሚያምኑ አካላት ጋር በቀጣይ እንደዚህ መወከልም አብሮ መስራትም ፍላጎት የለኝም።
በምርጫው ግን ይሳተፋሉ? በስድስተኛው ሀገራዊ ምርጫ
አልወሰንኩም ገና።
ወይዘሮ ያየሽ ተስፋ ሁነኝ የኢትዮጵያ የህዝብ ተወካዮች ምክር ቤት አባል በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም።
እኔም በጣም አመሰግናለሁ ድምጽ ስለሰጠኝ እስክንድር።
አድማጮች ከትናንትናው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ጥምር ስብሰባ በህወሓት ውሳኔ መሰረት የቀሩትን እንደራሴዎችና እንዲለቁ በደብዳቤ ጥሪ የደረሳቸውን የመንግስት ባለስልጣናት አግኝቶ ለማነጋገር እስክንድር ጥረት እያደረገ ነው። የምናገኛቸውን ይዘን እንመለሳለን። ይህ በእንዲህ እንዳለ የህዝብ ተወካዮች ምክር ቤት ህገ መንግስታዊ ሂደቱን በጠበቀ ሁኔታ ምርጫውን ሰኔ 3 2012 ዓ.ም ማራዘሙን በማስታወስ ለመንግስት መገናኛ ብዙሃን ቃላቸውን የሰጡት የፌዴሬሽን ምክር ቤት አፈጉባኤ አደም ፋራክ ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ ማለታቸውን በትናንት ምሽት ስርጭታችን ጠቁመናል። በድምጻቸው የተላለፈው መልእክት ያፈ ጉባኤውን ሙሉና ተያያዥነት የነበረውን ክፍል ያላካተተ በመሆኑ የኢትዮጵያ ዜና አገልግሎት የዘገበውን ቃላቸውን ባጭሩ እነሆ። ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ የሚሉት አቶ አደም ፋራህ ከዚህ ውስጥ አንዱ የትግራይ ክልል መሆኑን ገልጸው በስካሁኑ እንቅስቃሴ ክልሉ ህገ መንግስቱን አደጋ ላይ ጥሏል። ምርጫ ማስፈጸም የምርጫ ቦርድ ስራ ሆኖ ሳለ ይህ ህገ መንግስታዊ በሆነ መልኩ የምርጫ ቦርድ በማቋቋም አግላይ በሆነ መንገድ ምርጫ አካሂዷል ብለዋል። አክለውም አካሄዱ በግልጽ የህገ መንግስቱን ድንጋጌ የሚጥስና ክልሉም ህገ መንግስታዊ ስርዓቱን አደጋ ላይ እንደጣለ ይቆጠራል ማለታቸውን ዘገባው አስፍሯል። ክልሉ ይህን ድርጊት ፈጽሞ በመገኘቱ ህገ መንግስታዊ እርምጃ ሊያስወስድ የሚችል በቂ የህገ መንግስት መሰረት እንዳለ አፈጉባኤው አመልክተው ከእነዚህ እርምጃዎች መካከል ህግ አውጪውንና ህግ አስፈጻሚውን ማገድ የሚያስችል ህገ መንግስታዊ አካሄድ አንዱ መሆኑን ጠቁመዋል። ቀጥሎም ለፌዴራል መንግስት ተጠሪ የሆነ ጊዜያዊ መንግስት ማቋቋምና ፌዴራል የጸጥታ አካላትን በማሰማራት ህገ መንግስቱን አደጋ ላይ የጣለውን ድርጊት መቆጣጠር ሌላው መሆኑን መግለጻቸውን የዜና አገልግሎቱ ዘገባ ይናገራል። ይህ ቡድን አጠቃላይ አገራዊ ሁኔታውን አህዳዊ የማስመሰል እንቅስቃሴ ይስተዋልበታል የሚሉት አፈ ጉባኤ አደም እንዲያውም አህዳዊነት ከለውጡ በፊት ነበር። ከለውጡ በፊት በየአካባቢው ህገ መንግስቱንና ፌዴራል ስርዓቱን ተግባራዊ ከማድረግ አኳያ ሰፋፊ ክፍተቶች ይታዩ ነበር ማለታቸው ተዘግቧል። በየክልሉ የሞግዚት አስተዳደሮች ተመድበው ይሰሩ እንደነበር ያስታወሱት አቶ አደም ከለውጡ ወዲህ በእነዚህ ጉዳዮች ላይ መሰረታዊ ለውጦች እየታዩ ነው ብለዋል። በዜና አገልግሎቱ ዘገባ መሰረት ወደ ተከታዩ ዘገባ ላሸጋግራችሁ። የደቡብ ምዕራብ ኢትዮጵያ 5 ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ በሙሉ ድምፅ ጸድቋል። የፌዴሬሽን ምክር ቤቱ በዛሬው ውሎ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ህዝብ እንዲደራጅ ወስኗል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው።
በደቡብ ክልል ምዕራባዊ ክፍል የሚገኙ የከፋ፣ የቤንች ሸኮ፣ የምዕራብ ኦሞ፣ የዳውሮ ዞን እና የኮንታ ልዩ ወረዳ በአንድነት የጋራ ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ ዛሬ በሙሉ ድምፅ ጸድቆላቸዋል። አምስተኛውን ዙር የፓርላማ ዘመን 6ኛ ዓመት አንደኛ መደበኛ ጉባኤ በማካሄድ ላይ ያለው የፌዴሬሽን ምክር ቤት በ8 አጀንዳዎች ላይ እየመከረ ሲሆን በዋናነትም የደቡብ ምዕራብ ኢትዮጵያ ህዝቦች ያቀረቡት የጋራ ክልል ምስረታ ጥያቄ ላይ መክሮ ውሳኔ አስተላልፏል። በዚህ መሰረትም የፌዴሬሽን ምክር ቤቱ የደቡብ ምዕራብ ኢትዮጵያ ህዝቦች ላቀረቡት የጋራ ክልል ምስረታ ጥያቄ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ህዝብ እንዲደራጅ የቀረበውን የውሳኔ ሀሳብ ተቀብሎ አጽድቋል። ይሁን እንጂ ውሳኔ ህዝብ መቼ እንደሚካሄድ የተገለጠ ነገር የለም። በኢትዮጵያ 11ኛው ክልል ሊሆን ይችላል የተባለው ይኸው በደቡብ ምዕራብ ኢትዮጵያ የሚገኙ 5 ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ጥያቄያቸውን አቅርበው የነበረው መስከረም 19/2012 ዓ.ም በየምክር ቤቶቻቸው ከወሰኑ በኋላ ነበር። ለደቡብ ምዕራብ ኢትዮጵያ ህዝቦች የጋራ ክልል ምስረታ ምክንያት ሆኗቸዋል የተባለው በየምክር ቤቶቻቸው ተቀባይነት ሲያገኙ የህዝቦች የስነ ልቦና አንድነት፣ ቋንቋ፣ ታሪክ፣ ባህላዊ እሴቶችና በመልካም ምድራዊ አቀማመጥ መቀራረባቸው ነው ተብሏል። ጥያቄያቸውን ለፌዴሬሽን ምክር ቤት ካቀረቡ የዞን ምክር ቤት አፈ ጉባኤዎች ውስጥ የዳውሮ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ገሉ በፌዴሬሽን ምክር ቤት ውሳኔ ህዝቡ ደስተኛ መሆኑን ገልጧል።
ህዝባችን ህገ መንግስታዊ መብቱን ተጠቅሞ አማራጩንም መሰረት ያደረገ ጠየቀውን ጥያቄ በተገቢው ደግሞ መንግስት ምላሽ በመስጠቱና በየደረጃው ባለው አሰራር ከዞን ምክር ቤት ጀምሮ ጸድቆ ዛሬ ላይ በመወሰኑ ህዝባችን እጅግ ወደር የሌለው ደስታ ነው የተሰማው።
የህዝብ ተወካዮች ለዘመናት ስታፈን የቆየው ህገ መንግስታዊ ጥያቄያችን እንዲህ በአጭር ጊዜ ውስጥ መልስ ያገኛል ብለው እንዳልጠበቁም ተናግሯል።
እንደ አይነት ጥያቄዎች በራሳቸው መጠየቅ በራሱ ትክክል እንዳልነበረና ሲያስፈርጅና በየጊዜው የሚጠይቁ አመራሮች የተለያየ ችግር ሲደርስባቸው የነበረበት ጉዳይ እንደነበረ ነው የቅርብ ጊዜ ትዝታችን። አሁን ላይ ግን ህዝብ በተገቢው ህገ መንግስታዊ መብቱን ተጠቅሞ ጥያቄ ጠይቆ ባጠረ ጊዜ ደግሞ እንደዚህ አይነት የህዝብ ምላሽ በሀገራችን ታሪክ ሲሰጥ በእድሜ የመጀመሪያ ነው ብዬ ነው ማስበው። እና መንግስት በእውነት በጣም ትክክለኛ የሆነ የህዝብን መብት በተገቢው እያከበረ ያለበት ጊዜ ላይ መሆናችን በጣም ደስ ብሎናል። ከዚህ በኋላ ባለው ሁሉ ከመንግስት ጎን ነን የሚል ሀሳብ ነው የሚኖረኝ።
ብሔራዊ ምርጫ ከመደረጉ በፊትም ውሳኔ ህዝብ እንደሚያካሄዱም ገልጧል።
ቀጣይ ሀገራዊ ምርጫ እንዳለ ይታወቃል። ከመድረሱ ወዲህ ደግሞ ስራውን በማፍጠር በመስራት ምርጫ ተካሂዶ ቀጣይ ለሀገራዊ ምርጫ ደግሞ እንደዚሁ ህዝቡ የራሱን መብት አስጠብቆ ሀገራዊ ምርጫውን ደግሞ እንደዚሁ በተገቢው የሚመርጥበትና ባጠረ ጊዜ ያልቃል ብለን ነው የምንገምተው።
የበንች ሸኮ ዞን ነዋሪ ቴዎድሮስ ማሞ በበኩላቸው በመዋቀሩ ምክንያት የዞኑ ህዝብ የበዛ ዋጋ ከፍሏል ብሏል።
እንደ በንች ሸኮ ዞን ነዋሪነቴ እጅግ ከልቤ ነው ስሜቴን መቆጣጠር እስከማንችለው ለዘመናት የህዝቡ ጥያቄ እንደነበረ በጣም ደስ የሚልና ብዙዎችን ደስታቸውን አሁን በአሁኑ ሰዓት በጠይቃቸው ብዙዎቹ እንባ እያነቃቸው ነው ያለ።
ከምን የተነሳ ነው?
አንደኛ የክልሉ ርቀት፣ ብዙ የመልካም አስተዳደር ችግሮች፣ እነዚህ ጋር ተያይዞ የክልሉ መራቅ በአካባቢው ራስን በራሱ ማስተዳደር የተሰጠው ህገ መንግስቱ ፕራክቲካሊ መሬት ላይ ባለመውረዱ ህዝቡ ቅሬታ ነበረው።
በዞኑ ህዝብ ላይ ከዚህ በፊት ይደርስበት የነበረው የእኩልነት፣ የመልካም አስተዳደር፣ የልማትና የፍትሐዊነት ችግርም በዚህ በአዲሱ መዋቅር ይቀርፋል የሚል እምነት እንዳሳደረበትም ገልጧል። በኢትዮጵያ የመንግስት ለውጥ ከተደረገ በኋላ በአንድ ዓመት ልዩነት ውስጥ ከሲዳማ ቀጥሎ በህዝቦች ፍላጎት ላይ የተመሰረተ የደቡብ ምዕራብ ኢትዮጵያ ህዝብ የተሰኘ ሁለተኛው የክልል ምስረታ በደቡብ ክልል ሊካሄድ ከጫፍ ደርሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ወደ ተከታዩ ዘገባ እንሸጋገር። በታንዛኒያ የዲሞክራሲና ተራማጅ ወይም ቻዴማ እየተባለ የሚጠራው የዋነኛው ተቃዋሚ ቡድን የፕሬዝደንታዊ ምርጫ እጩ ተፎካካሪ ቱንዱ ሊሱ ዘመቻ በጊዜያዊነት እንዲቋረጥ መወሰኑን የቡድኑ አባላት እየተቃወሙ ነው። ቱንዱ ሊሱ ተቀማጩን ፕሬዝደንት ጆን ማጉፉሊን የሚቀናቀኑ እጩ ሆነው የቀረቡ ሲሆን የአገሪቱ ብሔራዊ የምርጫ ኮሚሽን ሊሱ በርካታ የምርጫ ደንቦችን እየጣሱ ናቸው ይላል። ኮሚሽኑ የምርጫ ዘመቻው እንዲቋረጥ ያቀረበው ጥያቄ ያልተገባ፣ ህገወጥና ተቀባይነት የሌለው ነው ሲሉ የተቃዋሚ ፓርቲ አባላት ስሞታ እያሰሙ ናቸው። ሪፖርተራችን ቻርልስ ኮሜ ከዳሬ ሰላም ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
የታንዛኒያ የምርጫ ኮሚሽን ከጥቅምት 3 ጀምሮ ዋነኛው የምርጫ ተቀናቃኝ ቱንዱ ሊሱ ለሰባት ቀናት የምርጫ ዘመቻቸውን እንዲያቋርጡ በቅርቡ ያወጣው ውሳኔ ከፍተኛ ቁጣን ቀስቅሷል። ዋነኞቹ የተቃዋሚ ቡድን አባላት ከፍተኛ ውግዘት እያሰሙ ሲሆን የምርጫ ኮሚሽኑ ደግሞ ቱንዱ ሊሱ የምርጫ ደንቦችን ተላልፈዋል ይላሉ። ሳይታቀድ ከፍተኛ ቁጥር ያለውን ህዝብ ይሰበስባሉ በማለትም ወቅሰዋቸዋል። የተቃዋሚ መሪ ሊሱ ግን እገዳው የተፈጸመባቸው ተፎካካሪያቸው የአገሪቱ ፕሬዝደንት ከምርጫ ዘመቻው እረፍት መውሰድ ስለፈለጉ ነው፣ እሳቸው በሌሉበት እኔን ዝም ለማሰኘት ነው በማለት የሚከተለውን ተናግረዋል።
ሌንጎ ሀሊስ ለወሙዚ ሁ ዋላ ሲዮ ኩንያዚቡ ኮሰባቡ ያኩኪውካ ማዴሊ
ምን ማድረግ እንደሚፈልጉ ገብቶኛል። ማጋፉሊ በሚያርፉበት ጊዜ የምርጫ ዘመቻ እንዳላካሄድ ይፈልጋሉ። ታነሳቸው የሚችላቸው ጉዳዮች አስፈርቷቸዋል፣ ምክንያቱም ምንም በቂ ምላሽ የላቸውም እና ይሄ እኔን ለማስፈራራት የሚደረግ ነው። በምንም መንገድ የሚቀበለው አይሆንም።
በቅርቡ በወጣው የምርጫ ኮሚሽኑ የጊዜ ሰሌዳ መሰረት ፕሬዚደንት ሙክፊሊ ለስምንት ቀናት እረፍት ይወስዳሉ። ይህ ደግሞ ሊሱ ከታገዱበት የሰባት ቀናት እገዳ ጋር ይገጣጠማል። ተቃዋሚዎቹ ይሄ በግልጽ ተቃዋሚዎችን ዝም ለማሰኘት የተደረገ ነገር ነው ይላሉ። ቻዴማ እየተባለ ከሚጠራው ዋነኛው የተቃዋሚ ቡድን አባላት መካከል አንዱ የሆኑት ኢብራሂም ቻዌ እንዲህ ይላሉ።
Hili swala ni total unfair kwa sababu ukiangalia pia hata katika kanuni tu
ተቃዋሚዎቹና ሊዙ ያላግባብ ለተከሰሱበት ነገር ተጠያቂው ገዢው ፓርቲ ነው።
ሄለን ሲሳያ ከአፍሪካ ወጣቶች ዲሞክራቲክ ህብረት ጋር የሚሰሩ አክቲቪስት ናቸው። መንግስት ራሱ የምርጫውን ደንብ ሲተላለፍ በምርጫ ኮሚሽኑ ተጠያቂ እንዲሆን መደረግ አለበት ባይ ናቸው። እንዲህ ብለዋል።
ሊሱ ገዢው ፓርቲ የምርጫ ደንቦችን እየጣሰ ነው የሚለውን ወንጀላቸውን ለብሔራዊ ምርጫ ኮሚሽኑ ልከዋል። ኮሚሽኑ አቤቱታችንን ችላ ብለዋል እያሉ ነው።
የፖለቲካ ተንታኝ የሆኑት አዛሊ ሉዌታማ ደግሞ የምርጫ ኮሚሽኑ ገለልተኛ አለመሆኑን እንዲህ በማለት ይናገራሉ።
የምርጫ ኮሚሽኑ እንደተጠበቀው ገለልተኛ አለመሆኑን በግልጽ አሳውቋል። ይሄን ደግሞ ብዙ ሰዎች ሲናገሩት ነበር። ስለዚህ አሁን ህዝቡ የምርጫ ኮሚሽኑ ከመንግስት ጎን መሆኑን አምኖ ስለተቀበለው ያንን እንደ ህዝብ ድጋፍ በመቆጠር ከዚያ ጀርባ መደበቅን ፈልጓል።
የምርጫው ኮሚሽን አባላት በበኩላቸው ሊሱ ከምርጫው ዘመቻ እንዲታቀቡ የተላለፈው ውሳኔው የነሱ ውሳኔ አለመሆኑን ይናገራሉ። እነሱ ያደረጉት ነገር የስነ ምግባር ኮሚቴው ተስማምቶ ያሳለፈውን ውሳኔ ተግባራዊ ማድረግ ብቻ መሆኑን ይገልጻሉ። የብሔራዊ ምርጫ ኮሚሽን ትምህርት መኮንን ቲት ሱ ሟንዛሊላ እንዲህ ብለዋል።
Kwamba ni hatua ambazo zimechukuliwa na kamati ya maadili ambayo kwa 90% inaundwa na vyama vya siasa.
እነዚህ በስነ ምግባር ኮሚቴው የተወሰዱ እርምጃዎች ናቸው። የኮሚቴው 90% የሚሆኑት ደግሞ ከተለያዩ የፖለቲካ ፓርቲዎች የተውጣጡ ናቸው። ውሳኔው የተሰጠው የማይሬድ ፖለቲካ ፓርቲንና መንግስትን ጨምሮ ሌሎች በርካታ የኮሚሽኑ አባላትን በማካተት ነው።
እንደ አውሮፓ አቆጣጠር ባለፈው ባክሰኞ ጥቅምት 1 በታንዛኒያ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ስለ መጪው ምርጫ ከየትኛውም የፖለቲካ ድርጅት ጋር እንደማይወግን፣ የትኛውንም ተወዳዳሪም ሆነ ቡድን እንደማይደግፍ አስታውቋል። ይሁን እንጂ በታንዛኒያ የሚደረገውን ዲሞክራሲያዊ ሂደት እንደሚያግዝና ይህም ደግሞ ነጻና ፍትሃዊ ምርጫ መካሄዱን እንደሚጨምር አስታውቋል። የአገሪቱ ገዢ ፓርቲም ግለሰቦች በተለይም የፖለቲካ ቡድኖችና ሁሉም ሰው ሂደቱን ቢከታተልና ህጉንም ከብር ምርጫው ነጻና ፍትሃዊ እንደሚሆን አስታውቋል። ተቃዋሚ የፖለቲካ ድርጅቶች ግን ከዚያ ግብ ለመድረስ ገና ረጅም ርቀት መጓዝ እንደሚያስፈልግ ያምናሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። በኮቪድ-19 ህመም ምክንያት ሆስፒታል የቆዩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ከሆስፒታል ወጥተው ወደ ዋይት ሃውስ ተመልሰዋል። ፕሬዚደንቱ ለአሜሪካውያን ቫይረሱን እንዳትፈሩት ማለታቸውን ጠቅሶ ሪፖርተራችን ስቲቭ ሄርማን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
በኮቪድ-19 ምክንያት ለ72 ሰዓታት ሆስፒታል ሆነው ሲታከሙ የቆዩት ፕሬዝደንት ትራምፕ ትናንትና ወደ ዋይት ሃውስ ሲመለሱ ነው ኮቪድ-19ን እንዳትፈሩት የሚለው መልእክት ለአሜሪካውያን ያስተላለፉት። ፕሬዝደንቱ ዋይት ሃውስ እንደደረሱ ከማሪን ዋን ሄሊኮፕተሩ ወርደው ብርታታቸውን ለማሳየት ደረጃውን ራመድ ራመድ ብለው ወጥተው ትሩማን ባልከኒ የተባለ የሚጠራው በረንዳ ላይ ቆም ብለው የፊት ጭንብላቸውን በማውለቅ በሁለት አውራጣቶቻቸው ደህና ነኝ የሚል ምልክት አሳይተዋል። ሄሊኮፕተሩ ሲነሳም የክብር ሰላምታ ሰጥተው አሰናብተዋል። የፊት ጭንብላቸውን መልሰው ሳያጠልቁም ዋይት ሃውስ ውስጥ ይጠባበቋቸው ወደ ነበሩት ሰዎች ተራምደው ሲገቡ ነው የታዩት። ከዋልተር ሪድ ሆስፒታል ሲወጡም ሁላችሁንም አመሰግናለሁ ብለው ተሰናብተዋል። ዋይት ሃውስ እንደደረሱ ፊታቸውን ወደ ካሜራዎቹ መልሰው ቆም ብለው ፕሬዝደንቱ በእጆቻቸው በማውለብለብ ደህንነታቸውን በጣቶቻቸው ምልክት ሲያሳዩ እንዴት ነው ለሚለው የጋዜጠኛ ጥያቄ በጣም ደህና የሚለው ምላሻቸው በመጠኑ ተሰምቷል። ከዚያ ማስከተል ምሽቱ ላይ ሚስተር ትራምፕ ለኮቪድ-19 እንዳትበገሩለት አትፍሩት የሚለውን የተቀረጸውን መልእክታቸውን በትዊተር ገጻቸው ላይ አውጥተዋል። ወደ ስራ እንመለሳለን፣ ወደ ግንባር እንወጣለን፣ እንዳይበግራችሁ ውጡ፣ ተጠንቀቁ ብለዋል። በመራጭ አስተያየት ግምገማዎች መሰረት ፕሬዝደንቱን ዲሞክራቱ ተፎካካሪያቸው ጆ ባይደን በመራጭ ድጋፍ እየመሯቸው ነው። የፕሬዝደንቱ የምርጫ ዘመቻ ሚስተር ትራምፕ ለአውሮፓውያን ጥቅምት 15 ቀን በታቀደው በሁለተኛው ክርክር ለመሳተፍ እቅድ ያላቸው መሆኑን ያስታወቀው። የፕሬዝደንቱ ዋናው ሐኪማቸው ዶክተር ሾን ኮንሊ ከሌሎቹ በሕክምናቸው ከተሳተፉት ሐኪሞች ጋር ሁኔታቸውን ከገመገምን በኋላ ከሁሉም በላይ ደግሞ የጤና ይዞታቸውን ተመርኩዘን ከሐኪም ቤቱ መውጣታቸው ጥሩ እንደሚሆን ተስማምተንበታል ብለዋል። እዚያው የ24 ሰዓት ክትትል ይደረግላቸዋል። ሆስፒታሉ ውስጥ የሚሰጣቸው ቤት ሆነው ሊደረግ የማይችል ሕክምና ስለሌለ ነው በማለት ዋናው የፕሬዝደንቱ ሐኪም አስረድተዋል። ዶክተር ሻን ኮንሊ አንዳንዶቹን የጋዜጠኛ ጥያቄዎች ግን ለመመለስ ፈቃደኛ አልነበሩም። ለምሳሌ የሳምባቸው ሁኔታ እንዴት ነው ተብለው የታካሚ የግል የጤና ሁኔታ መግለጽ የሚከለክለውን ስነ ምግባር ጠቅሰው ሳይመልሱ ቀርተዋል። ፕሬዝደንቱ የኮቪድ-19 ህመማቸው ይዞታ መለስተኛ ለሆነ ህሙማን ለወትሮ የማይሰጠውን ዴክታሜታዞንና ሬምዲዚቪር የሚባለውን የጸረ ቫይረስ መድኃኒት እየወሰዱ ናቸው። ዶክተራቸው እሳቸው የወሰዷቸውን መጀመሪያ ላይ መድኃኒቶች እንደወሰደ ታካሚ እርግጥ በቀጣይነት የሚሆነው ለማወቅ ትንሽ ያስቸግር ይሆናል። ነገር ግን ጥንቃቄ ያልተለየው ተስፋ ይዘን በቅርብ እንከታተላቸዋለን ነው ያሉት። እስከ ሰኞ በዚሁ ከቀጠሉ ወይም ይበልጡን ከተሻላቸው የመጨረሻው እፎይታችን ይሆናል ብለዋል ዶክተር ኮንሊ።
የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ንግድና ምጣኔ ሀብት። የማንጎና የቲማቲም ጭማቂ ፋብሪካ ነቀምቴ ከተማ ውስጥ ሊቋቋም ነው። የፋብሪካው መገንባት የገበያ እድል በመፍጠር የማንጎ ምርት ብክነትን እንደሚያስቀርላቸው በነቀምቴ አካባቢ ያሉ ማንጎ አምራች አርሶ አደሮች ተናግረዋል። የፕሮጀክቱ ባለድርሻ የሆነው ወለጋ ዩኒቨርሲቲ የምርምር፣ የእውቀት፣ የቴክኖሎጂና የሙያም ድጋፍ እንደሚያደርግ አስታውቋል። ናኮር መልካ ዝርዝሩን ይዟል።
ከፍተኛ የሆነ የማንጎ ምርት በምስራቅ ወለጋ ውስጥ የሚመረት ቢሆንም በማንጎ ምርት የሚተዳደሩ አንዳንድ አርሶ አደሮች ግን ከምርቱ እምብዛምም ተጠቃሚ አለመሆናቸውን ይገልጻሉ። አቶ ላኒ ሞሲሳ በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ አንገር መገርሳ ቀበሌ ነዋሪ ከዚህ ቀደም ከማንጎ ምርታቸው ያገኙ ስለነበሩት ጥቅም እንዲህ ይገልጻሉ። ማንጎ የሚነግዱ ሰዎች የማንጎ ምርት ሲደርስ መጥተው ተሻምተው በትንሽ ዋጋ ይገዙናል። የተቀረው ደግሞ ዛፍ ላይ ይበሰብስና ወደ መሬት ይወድቃል። ከዛም ይበላሽብናል። የሚያስገርመው ነገር በአንድ ብር እስከ 30 ፍሬ ማለትም ከአምስት ኪሎ እስከ 6 ኪሎ የሚመዝም ማንጎ ነው ለነጋዴዎች የምንሸጠው። የገበያ እድል ስለሌለም ማለት ነው። የማንጎ አምራች ትልቅ ችግር ነው ያለው ብለዋል። ከ1990ዎቹ ጀምሮ የማንጎ አምራች የሆኑ አርሶ አደሮችን የገበያ ችግር የሚቀርፍና የኑሮ ሁኔታን የሚያሻሽል ነው ተብሎ የታሰበው ፋብሪካ እስካሁን እውን አለመሆኑ ተስፋ እንዳስቆረጣቸው ጭምር ጠቁመዋል። አርሶ አደሩ ይህ የተስፋ እንጀራ ከዚህ በላይ ባይዘገይም ባይ ናቸው። የማንጎ አምራች አርሶ አደሮች ወክዬ ብዙ ጊዜ ስብሰባዎች ላይ ተሳትፌ አውቃለሁ። ከ1996 ዓ.ም ጀምሮ የማንጎ ጭማቂ ማቀነባበሪያ ፋብሪካ በዚያ አካባቢ እንደሚከፈት ሲነገርና ሲመከርበት የቆየ ቢሆንም ወደ ስራ የቀየረው ግን የለም። ጠይቀው ነው በዛው የሚጠፉት። እናም የፋብሪካው ለወደፊቱ መከፈት በጣም አስፈላጊ ስለሆነ በፍጥነት ወደ ስራው ቢገባ የተሻለ ይሆናል ብለዋል። የነቀምቴ ከተማ ከንቲባ አቶ በሪሶ ተመስገን ከአመታት በፊት ታስቦ የነበረው ይህ የማንጎና ቲማቲም ጭማቂ ፋብሪካ በውስን ጊዜ ውስጥ ወደ ስራ እንዲቀየር ከባለ ድርሻ አካላት ጋር እየተወያየን ነው ብለዋል። ከዚህ ቀደም በእቅድ ተይዞ የኦሮሚያ ደንና እንስሳት ድርጅት፣ ወለጋ ዩኒቨርሲቲ፣ የተለያዩ ዩኒየኖች፣ በአምባሳደር ሽፈራው ጃርሶ የሚመራ ቱምሳ ድርጅትና የነቀምቴ ከተማ ተነሳሽነቱን በጋራ በመውሰድ ወደ ተግባር የምንገባበት ሁኔታ ላይ ተወያይተናል። ከዚህ ቀደም ረዥም ጊዜ ወስዶ የነበረው የማንጎና ቲማቲም ጭማቂ ፋብሪካ የመክፈቱ ሀሳብ በአንድ ወር ውስጥ ስምምነት ላይ ተደርሶ ግንባታው የሚጀመርበት ሁኔታ ላይ ከባለድርሻ አካላቱ ጋር ተግባብተናል ብለዋል። ፋብሪካው በምን ያህል ገንዘብና በምን ያህል ጊዜ ውስጥ ተገንብቶ ለአገልግሎት እንደሚበቃ ከመግለጽ የተቆጠቡት ከንቲባው ግንባታው ሲከናወን ግን የስራ እድል እንደሚፈጥር ገልጸዋል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ ፋብሪካውን ለማቋቋም የሚያስችል ውይይት ከባለድርሻ አካላት ጋር ማድረጋቸውን ገልጸው ዩኒቨርሲቲው ስለሚኖረው ሚናም እንዲህ ገልጸዋል።
ወደዚህ ወደ ምዕራብ ኢትዮጵያ አካባቢ ኢኮሎጂ ምዳሩ በአጠቃላይ ለማንጎ እና ለቲማቲም ምርት አመቺ ሁኔታዎች አሉት። ከዛም የተነሳ ማንጎ እና ቲማቲም በብዛት ይመረታል። እዚህ አካባቢ በአንድ አካባቢ በአንድ ጊዜ በአንድ ወቅት ምርታቸው ስለሚደርሱ በበቂ ሁኔታ ገበያ ስለማያገኝ እነዚህ የተመረቱ ምርቶች በብዛት በአነስተኛ ዋጋ፣ አብዛኛው ደግሞ ተበላሽቶ ምጣድ ይሆናል ማለት። ስለዚህ ይህም ሊያስቀር የሚችል ፋብሪካ ነው ማለት ነው። እዚጋ ሊቋቋም የታሰበ ያለ በዚህ በሚቋቋሙ ፋብሪካ ውስጥ እንደ ወለጋ ዩኒቨርሲቲ እኛ እንደ ትምህርት ተቋም ዋነኛ ስራችን በእውቀት፣ በቴክኖሎጂ፣ በሙያ እና በማማከር በሪሰርች በተለያዩ ሁኔታ የሚቋቋመው ፋብሪካ ውጤታማ እንዲሆን ማገዝ ነው። ከዚያም በተጨማሪ እኛም በዩኒቨርሲቲ ገቢ ማመንጫ ኢንተርፕራይዝ ስላለን በኢንተርፕራይዛችን በኩል የተወሰነ ሼር ገዝተን የፋብሪካው በተወሰነ ደረጃ ባለቤት መሆን ፍላጎት አለን እና በፋብሪካ ውስጥ የባለቤትነት ድርሻ ኑሮንም የምንሰራው ስራ አለ።
የፋብሪካው መቋቋም ስለሚኖረው ጠቀሜታ አስመልክቶ እንዲያብራርተዋል ዶክተር ሀሰን።
ያው ጠቀሜታው ሁሉም የሚገነዘበው ነው፣ በጥናት የተረጋገጠ ነው። አካባቢው የበሬ ወይም ማህበረሰብ እየተሻለ ተጠቃሚ ሆነ የተሻለ ገቢ ያገኛል ማለት ነው። ከሚያመርተው የማንጎና ቲማቲም ሽያጭ። ከዚያም በተጨማሪ ደግሞ ፋብሪካ በመቋቋሙ የተወሰኑ በአካባቢ ያሉ ስርዓት የተማሩ ስርዓት ወጣቶችንም ስለሚቀጥር ከዛ አንጻር ትልቅ ጠቀሜታ አለው። ከዛ ባሻገርም ያው ለከተማውና ለአካባቢ በታክስም በግብር መልክም የሚያስገኘው ገቢ አለ። ከዚህ ቀጥሎም ተመሳሳይ ብዙ ፋብሪካዎች ሊቋቋሙበት የሚችል አካባቢ ነው ካለው ምርት ፖቴንሻል አንጻር። ከዚህ ውጤታማነት ተነስቶ ይሄ ራሱ የሚያመጣቸው ብዙ ተጨማሪ ፋብሪካዎች ይኖራሉ ብለን ስለምናስብ ነው። ስለዚህ ብዙ ጥቅም ያስገኛል ብለን የምናስብ።
ይህ ይቋቋማል የተባለው የማንጎና ቲማቲም ፋብሪካ መሰረተ ድንጋይ በኦሮሚያ ክልል የቀድሞ ርዕሰ መስተዳደር አቶ ለማ መገርሳ ከዛሬ 3 ዓመት በፊት የተቀመጠ ሲሆን በፍጥነት ወደ ትግበራ ባለመግባቱ የነቀምቴና አካባቢው ነዋሪዎች እንደ ትልቅ የመልካም አስተዳደር ችግር ሲያነሱት የነበረ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከታዩ ስፖርት ነው። ሀብታሙ ስዩም የዛሬን የስፖርት ዘገባ ያስደምጠናል።
ኢትዮጵያዊው ሹራ ቂጣታ በትናንትናው ዕለት በተደረገው የለንደን ማራቶን ባለድል ሆኗል። ሌላኛው የሀገሩ ልጅ ቀነኒሳ በቀለ በውድድሩ እንደማይሳተፍ በዋዜማው ማስታወቁን ተከትሎ የዚህ ውድድር አሸናፊ ይሆናል ተብሎ የተጠበቀው ኬንያዊው የተከታታይ ድሎች ባለቤት ኤልዩድ ኪፕቹጌ ነበረ። ሆኖም የ24 ዓመቱ ሹራ የውድድሩ ግርምት ሆኗል። 2 ሰዓት ከ5 ደቂቃ 41 በሆነ ሰዓት ኬንያዊውን ቪንሰንት ኪፕቹምባን አስከትሎ አሸንፏል። እሱ ብቻ አይደለም፣ የሀገሩ ልጆች የሆኑት ሲሳይ ለማ፣ ሞስነት ገረመው፣ ሙሌዋ ሲሁንና ታምራት ቶላ ከ3ኛ እስከ 6ኛ ደረጃ ያለውን ስፍራ በመያዝ ተከታትለው ገብተዋል። የለንደን ቀዝቃዛ አየር ሁኔታ ውድድሩን ፈታኝ እንዳደረገው ተጠቁሟል። ከ2013 የጎረገሰውያን ዘመን ወዲህ ለመጀመሪያ ጊዜ ሳያሸንፍ የቀረው የ35 ዓመቱ ኤልዩድ ኪፕቹጌ በቅዝቃዜው ምክንያት ጆሮ መደፈኑንና የኋላ የኋላ ደግሞ እንዳይንቀሳቀስ ወዳገደው ህመም ስሜት ማደጉን በምክንያትነት አቅርቧል። ዛሬ 2 ዓመት በተደረገው የለንደን ማራቶን ላይ 2ኛ ወጥቶ የነበረው ሹራ በበኩሉ ለአሁኑ ድሉ በውድድሩ ላይ እንደማይሳተፍ በመጨረሻው ሰዓት ያስታወቀው ቀነኒሳ በቀለ አስተዋጽኦ እንዳበረከተ ተናግረዋል። ቀነኒሳንም አመስግነዋል። ቀነኒሳ ለዚህ ውድድር ሲያግዘ የነበረ እንዴት መሮጥ እንዳለብኝም መክሮኛል ማለቱን ሮይተርስ ዘግበዋል። ከተሳተፈባቸው 13 ማራቶኖች 12ቱን በድል ያጠናቀቀው ኪፕቹጌ በበኩሉ መሸነፉን በጸጋ መቀበሉን በትዊተር ገጹ አስታውቀው ወደ ውድድሩ ግን እንደሚመለስ ተናግረዋል። በዚህ ዕለት ቀደም ብሎ በተደረገው የሴቶች ማራቶን ውድድር ኬንያዊቷ ብሪጊድ ኮስጌ 2 ሰዓት ከ18 ደቂቃ ከ58 ሰከንድ በሆነ ጊዜ አሸንፋለች። አሜሪካዊቷ ሳራ ሃል 2ኛ፣ ኬንያዊቷ ሳራ ቺፒንጊቴጅ ደግሞ 3ኛ ደረጃን ተቆናጣለች። የዘንድሮው የለንደን ማራቶን ሊከናወን ቀጠሮ የተያዘለት በሚያዝያ ወር ላይ ነበረ። ኮቪድ-19 ሁኔታዎችን በመቀያየሩ ወደ ጎርጎሳውያኑ ጥቅምት ተገብቷል። ለወትሮ በሺዎች የሚቆጠሩ ተሳታፊዎችን ይዞ በጎዳናዎች ላይ ይደረግ የነበረ ውድድር ዘንድሮ ሴንት ጄምስ የተሰኘውን የከተማዋ መናፈሻ 20 ጊዜ በመዞር ተፈጽሟል። 40 ሺህ ተሳታፊዎች በመረጡት ስፍራ በያሉበት በርቀት ሮጠዋል። ውድድሩን በመጨረሳቸው ኦፊሳላዊ ሜዳሊያ ይቀበላሉ። የሚያዝያ ውድድር በመሰረዙ ምክንያት ኢኮኖሚያዊ ችግር ለገጠማቸው ግብረሰናይ ድርጅቶችም በሚሊዮኖች የሚቆጠር ገንዘብ ይሰበሰባል ተብሏል። አንድን ጨምር የህንድ ክሪኬት ፕሪሚየር ሊግ ተጫዋቾች የሴቶች ንጽህና መጠበቂያ አምራቾችን የንግድ ምልክት በመለያቸው ላይ አትመው ለመጫወት ተስማምተዋል። ቅዳሜ በሚጀምረው የውድድሩ ወቅት ይህንን ማድረግ እንደሚጀምሩም የታወቀ ሲሆን እርምጃው የወር አበባን በተመለከተ በሀገሬው ዘንድ ያለውን የተሳሳተ ምልከታ ለመዋጋት እንደሚያግዝ ተስፋ ተጥሎበታል። ራጅስተን ሮያልስ የተባለው ቡድን የነጻና መጠበቂያ ቁሳቁሶችን ከመያመርተው ኒኒ ኩባንያ ጋር ስምምነት በመፈጸም የመጀመሪያው ቡድን ሆኗል። ይሄ ርዕስ በህንድና በብዙ የዓለማችን ሀገራት ነውር ነው። ህንድ ውስጥ ጉዳዩን በተመለከተ አጠቃላይ የግንዛቤ ችግር አለ። ወንዶች ብቻ ሳይሆኑ ሴቶችም ላይ ብለዋል የክለቡ የእንቅስቃሴ ኃላፊ ለሽ መክረም። በደቡብ እስያ ለሚኖሩ ሴቶች በተለይ ለታዳጊ ወጣት ሴቶች የወር አበባ ጉዳይ የሚያስፈራና ምቾት የማይሰጥ ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ፕሬዚደንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሰሙት ንግግር የዓለም ማህበረሰብ በግዙፍ ዓለም አቀፍ ትግል ውስጥ ነው ሲሉ ማስገንዘባቸውን በማውሳት ርዕሰ አንቀጹ ሀተታውን ጀምሯል። በአይን የማይታየውን ጠላት ብርቱ ፍልሚያ ገጥመነዋል። እርሱም በ188 ሀገሮች ለቁጥር የሚታክት ህዝብ የገደለው የቻይናው ቫይረስ ነው ማለታቸውንም አስከትሎ ጠቅሷል ርዕሰ አንቀጹ። ዩናይትድ ስቴትስ አለ ጽሑፉን ሲቀጥል፣ ዩናይትድ ስቴትስ ኮቪድ-19ን ለመዋጋት ብርቱ እንቅስቃሴ እያደረገች ነው። ለህሙማን የመተንፈስ አጋዥ መሳሪያዎችን ለሌሎችም ለሚያስፈልጋቸው ሀገሮች መለገስ ይቻል ዘንድ ተረፍረፍ አድርጋ አምርታለች። አዋጭ የሆኑ መድኃኒቶችም በመስራት ላይ ነች ብሏል። በአሁኑ ጊዜ የመጨረሻ ደረጃ የሰው ላይ ሙከራ ላይ ያሉ 3 የኮቪድ-19 መከላከያ ክትባቶች ያሉ መሆኑን ፕሬዝደንት ትራምፕ መናገራቸውን ርዕሰ አንቀጹ ጠቅሶታል።
We will distribute a vaccine. We will defeat the virus. We will end the pandemic. And we will enter a new era of unprecedented prosperity.
ክትባቱን እናከፋፍላለን። ቫይረሱን እናሸንፈዋለን። ዓለም አቀፉን ወረርሽኝ እናስወግደዋለን። እናም እስካሁን ታይቶ የማያውቅ አዲስ ብልጽግና የትብብርና የሰላም ምዕራፍ እንጀምራለን።
ፕሬዚደንት ትራምፕ ለመንግስታቱ ድርጅት ጠቅላላ ጉባኤ ባሰሙት ንግግራቸው ቻይና በፈጸመቻቸው ተግባራቷ በተጠያቂነት መያዝ እንዳለባት አስገንዝበዋል።
In the earliest days of the virus, China locked down travel domestically while allowing flights to leave China and infect the world.
ቫይረሱ በተከሰከሰባቸው የመጀመሪያዎቹ ቀናት ቻይና ያገር ውስጥ በረራዎቿን ዘጋችና ቫይረሱ ዓለም ላይ እንዲሰራጭ ወደ ውጭ የሚጓዙ በረራዎችን ፈቀደች። የቻይና መንግስትና የዓለም ጤና ድርጅት ያው ቻይና እንደምትቆጣጠረው የታወቀ ነው በሐሰት ቫይረሱ ከሰው ወደ ሰው እንደሚዛመት ማስረጃ የለም ብለው ተናገሩ።
የተባበሩት መንግስታት ድርጅት ቻይናን በተፈጥሮ አካባቢ ላይ በመታደርሰው ጥፋትም ተጠያቂ ሊያደርጋት ይገባል ሲሉ ፕሬዝደንት ትራምፕ ማሳሰባቸውን ርዕሰ አንቀጹ አውስቷል።
Every year China dumps millions and millions of tons of plastic and trash into the oceans, overfishes other countries' waters, destroys vast swaths of coral reef.
ቻይና በየአመቱ ብዙ ሚሊዮን ቶን ፕላስቲክና ቆሻሻ ውቅያኖስ ውስጥ ትደፋለች። በሌሎች ሀገሮች የባህር ክልል እየገባች ከመጠን አልፋ አሳ ታጠምዳለች። ብዛት ያለው የባህር ቅሪተ አካል ክምችት ታወድማለች። ማናቸውም ሌላ ሀገር የበለጠ ብዛት ያለው መርዛማ ሜርኩሪ ነው ወደ ከባቢ አየሩ የምትለቀው። ከቻይና የሚወጣው የካርቦን ልቀት ከዩናይትድ ስቴትስ የሚወጣውን በእጥፍ ገደማ ይበልጣል። አሁንም እየጨመረ ነው።
የተባበሩት መንግስታት ውጤታማ ድርጅት ለመሆን ከፈለገ በዓለም ላይ ባሉ ተጨባጭ ችግሮች ላይ ማትኮር ይኖርበታል ሲሉ ፕሬዚደንት ትራምፕ አሳስበዋል። ከነርሱም መካከል ሽብርተኝነት፣ ሴቶችን መጨቆን፣ በግዴታ ማሰራት፣ ሱስ አስያዥ እጾችና መድኃኒቶችን ማዘዋወር፣ ሰዎችን በህገወጥ መንገድ ማስተላለፍ፣ ሰዎችን ለወሲብ መጠቀሚያነት በድብቅ ማጓጓዝ፣ ሰዎችን በሃይማኖታቸው ምክንያት ማሳደድ፣ በሚኖሩበት አካባቢ በሚከተሉት ሃይማኖት ቁጥራቸው አናሳ የሆኑ ማህበረሰቦችን ከቀያቸው ማስወጣት የመሳሰሉት መሆናቸውን ፕሬዝደንት ትራምፕ መዘርዘራቸውን ጠቅሶ ርዕሰ አንቀጹ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን።